ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ የሰኞ ጥር 15 2015 ዓመተ ምህረት የአሜሪካ ድምጽ የአማርኛ ቋንቋ ዝግጅታችን ጀመረ። ኢትዮጵያ ለዓለም አቀፍ የሰብአዊ መብቶች ተከታታዮች በሯን እንድትከፍት ተጠየቀ። የጠቅላይ ቤተ ክህነት አስተዳደር ጉባኤ በቤተ ክርስቲያን ላይ ክደት ፈጽመዋል ያላቸውን አካላት ደሞዝ እንዲታገድ መወሰኑ ተገለጸ። የኮሚቴው አባላት የጣስ ነው ሕግ የለም ብለዋል። ይህንን በተመለከተ ዘርዘር ያለ ዘገባ ይኖረናል። አማራ ክልል ጀውሃና ሰንበቴ ላይ ግጭት አለ። እነዚህንና ሌሎች ዘገባዎችን ከዜናው በኋላ በሚኖረን የመጽሔቱ ክፍለ ጊዜ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። ሲሳይ አሸናፊና ግርማ ደገፋው በምስልና ድምፅ ቅንብር፣ አበባየው ገበያው በዌብና ማህበራዊ ገጻችን ፕሮዲውስ በማድረግ እንዲሁም በሁሉም ስፍራ ባሉ መላ ባልደረቦቻችን ስም አብረናችሁ እስከ ምሽቱ አራት ሰዓት እንቆያለን። አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ዋና ዋና የምሽቱን የዓለም ዜናዎች እናሰማችሁ።
ሰላም ጤና ስጥልኝ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። የዲሞክራቲክ ፓርቲ አባላት ስለ ምስጢራዊ ሰነዶች አያያዛቸው ባይደንን ተቹ። ምስጢራዊነታቸውን የሚያመለክቱ ምልክቶች የሰፈሩባቸው ተጨማሪ ሰነዶች መገኘታቸውን ተከትሎ በርካታ የዩናይት ስቴትስ ምክር ቤት የዲሞክራቲክ ፓርቲ አባላት በትላንትና ዕለት በሰጧቸው አስተያየቶች የፕሬዝዳንት ጆ ባይደንን የምስጢራዊ ሰነዶች አያያዝ ተችተዋል። ከሲኤንኤን ቴሌቪዥን ጣቢያ ስቴት ኦፍ ዘ ኔሽን ከተሰኘው ፕሮግራም ጋር ቃለ ምልልስ ባደረጉበት ወቅት በጉዳዩ ላይ ያላቸውን አስተያየት የተጠየቁት ዲሞክራቱ ሴናተር ዲክ ደርባን ባይደን በሁኔታው ሊያፍሩ ይገባል ሲሉ ተችተዋል። ባይደንም ይሁኑ የቀድሞ ፕሬዝዳንት ዶናልድ ትራምፕ ምስጢራዊ ሰነዶች ከእጃቸው ሊገኙ አይገባም ያሉት ደርባን፣ ሆኖም የተገኘውም ሆነ የተከተለው ግን የሁለቱ በእጅጉ የተለያየ ነው ብለዋል። በባይደን የምክትል ፕሬዚዳንትነት ዘመን የተቀመጡ መሆናቸውን የሚጠቁሙ ምስጢራዊ በሚል የተለዩ ሰነዶች በዋሽንግተን ዲሲው የፔን ባይደን የጥናት ማዕከል የቀድሞ ጽህፈት ቤታቸው ከተገኙ ወዲህ ከመኖሪያ ቤታቸው ተጨማሪ 6 ምስጢራዊ ሰነዶች መገኘታቸውንና ኤፍቢአይ መውሰዱን የባይደን የሕግ አማካሪ ባለፈው ቅዳሜ በሰጡት አስተያየት አመልክተዋል። በሌላ ተያያዥ ርዕስ ትራምፕ የስልጣን ዘመናቸው እንደ አውሮፓውያን ዘመን አቆጣጠር በ2021 ዓ ም መጀመሪያ ካበቃ በኋላ ምስጢራዊ መሆናቸው ተለይቶ የተቀመጡ በመቶዎች የሚቆጠሩ ሰነዶችን ወደ መኖሪያ ቤታቸው መውሰዳቸውንና ሰነዶቹን እንዲመልሱም በመንግስት የቀረበላቸውን ጥያቄ ያለመቀበላቸውን ተከትሎ የፍርድ ቤት የፍተሻ ማዘዣ እንደወጣባቸው የፍትህ ሚኒስቴር አስረድቷል። ሁለቱም ቢሆኑ መከሰታቸው አሳዛኝ ነው ያሉት ሴናተር ደርባን፣ ይሁንና የቀድሞው ፕሬዝዳንትና የአሁኑ ፕሬዝዳንት በጉዳዩ ላይ የሰጧቸው ምላሾች ከዚህ በላይ የተራራቁ ሊሆን አይችሉም ብለዋል። ባይደን በያዝነው ወር መጀመሪያ ላይ ጉዳዩን አስመልክቶ ለጋዜጠኞች ሲናገሩ ቡድናቸው በጣት የሚቆጠሩ ያሏቸውን ሰነዶች ከተሳሳተ ስፍራ ተቀምጠው ማግኘቱንና ወዲያውም ለሚመለከታቸው ክፍሎች ማስረከቡን መናገራቸው ይታወሳል። ሌላው ከዲሞክራት ፓርቲ ወገን የሆኑት የእንደራሴዎች ምክር ቤት አባሉ ሴናተር ጆ ማንሽን በበኩላቸው ትላንት እሁድ ለኤንቢሲው ሚት ዘ ፕሬስ የተሰኘ ፕሮግራም ሲናገሩ ባይደንም ሆኑ ትራምፕ ሁለቱም እንዲህ ባለ ሁኔታ ውስጥ መሆናቸው ለማመን የሚያዳግት ቢሆንም ለፍርድ ከመቸኮላችን አስቀድመው ግን የተሰየሙት ልዩ መርማሪዎች እያደረጓቸው ያሏቸው ምርመራዎች መጠናቀቅ አለባቸው ብለዋል። በርሊን ወደ ዩክሬን ለመላክ እያነጋገሩ ያሉትን ሊዮፓርድ 2 የተባሉትን ጀርመን ሰር ታንኮች አስመልክቶ ቀጥተኛ ፍቃድ ባትሰጥም አገራቸው ያን ማድረግ የሚያስችላትን የአገሮች ህብረት በማሰባሰብ ላይ መሆኗን የፖላንዱ ጠቅላይ ሚኒስትር ተናገሩ። ጠቅላይ ሚኒስትር ሞቲየሽ ሞርቬንስኪ ዛሬ ለጋዜጠኞች በሰጡት አስተያየት ፖላንድ የጀርመንን ፍቃድ ትጠይቃለች፣ ነገር ግን የበርሊንን ይሁንታ መጠየቅ አስፈላጊነት ሁለተኛው ደረጃ ነው ብለዋል። ሊዮፓርድ ታንኮቹ ለዩክሬን መላክ እንዲችሉ በበርሊን መንግስት ላይ ሳናቋርጥ ግፊት እናደርጋለን ያሉት ሞርቬንስኪ። የጀርመኗ የውጭ ጉዳይ ሚኒስትር አናሊና በርቦክ በበኩላቸው ትላንት ለፈረንሳይ ቴሌቪዥን ጣቢያ ኤልሲአይ ሲናገሩ ፖላንድ የሊዮፓርድ 2 ታንኮችን ወደ ዩክሬን ለመላክ ፍቃድ ብትጠይቅ አገራቸው መንገድ አትዘጋባትም ብለዋል። በርቦክ ይህን አስተያየት እስከሰጡበት ጊዜ ድረስ ጀርመን የተባሉትን ታንኮች ራስዋም ሆነች ካሁን ቀደም ከጀርመን የገዙ አገሮች ወደ ዩክሬን እንዲልኩ ተፈቅደ እንደሆን ፍንጭ ከመስጠት ተቆጥባ ቆይታለች። የጠፋው ካሜሮናዊ ጋዜጠኛ ሞቶ የመገኘቱ ዜና ከባድ ቁጣ ቀሰቀሰ። የገባበት ሳይታወቅ የሰነበተው ታዋቂው ካሜሮናዊ የሬዲዮ ጋዜጠኛ ሞቶ መገኘቱን ይሰራበት የነበረው ጣቢያና ፖሊስ ትላንት አስታወቁ። ዜናው የተሰማው አንድ የመገናኛ ብዙሃን መብት ተሟጋች ድርጅት የተጠለፈው ሰው ተገድሏል ካለ በኋላ ነው። ማርቲኔዝ ዞጎ ያውንዴ የሚገኘው አምፕሊቱድ ኤፍኤም የተባለ የግል ራዲዮ ጣቢያ መራሄ ዲሬክተር እና የታዋቂው ኢምቦቲላጅ ወይም አጣብቂኝ የተሰኘው ዕለታዊ ፕሮግራም አዘጋጅና አቅራቢ ነበር። የ51 ዓመቱ አንጋፋ ጋዜጠኛ ታዋቂ ግለሰቦችን ሳያመነታ በስም እየጠራ በየጊዜው በሙስና ላይ ያተኮሩ ጉዳዮችን እያነሳ በፕሮግራሙ በማስተናገድ ይታወቅ ነበር። ካለፈው ማክሰኞ አንስቶ ግን የገባበት ሳይታወቅ በመቅረቱ ሲፈለግ ቆይቷል። የዞጎን ሞት ለኤፍፒ ያረጋገጡት ስማቸው እንዳይጠቀስ ይፈልጉ የፖሊስ ምንጭ መሆናቸውን የዜና አገልግሎቱ ዘገባ ጨምሮ አመልክቷል። በናይጄሪያ የተጠለፉ ተማሪዎችን ፍለጋው ቀጥሏል። ናይጄሪያ ውስጥ ባለፈው ሳምንት አርብ ከትምህርት ቤታቸው በታጣቂዎች ከተጠለፉ 6 ተማሪዎች መካከል 2 የተገኙ ሲሆን የተቀሩትን 4ቱን ለማስለቀቅ አሰሳው ቀጥሏል። የጸጥታ ኃይሎች ቅዳሜ ያስለቀቋቸው 2 ተማሪዎች ከቤተሰቦቻቸው ጋር ተቀላቅለዋል። በሚቀጥለው ወር ምርጫ ለማካሄድ የተዘጋጀች ባለችው ናይጄሪያ ባለፈው ሳምንት ውስጥ በተደጋጋሚ ሁከት ተከስቷል። ቲሞቲ ኦቢዜ ከዋና ከተማዋ አቡጃ አስተላለፈውን ዘገባ ቆንጅታየ እንደሚከተለው ታቀርበዋለች።
የናዛራዋ ክፍለ ሀገር የፖሊስ ኮሚሽነር ማያኪ መሐመድ ባባ ትናንት ለቪኦኤ በሰጡት ቃል የተጠለፉትን ተማሪዎች ለመፈለግ ወታደሮች፣ ፖሊሶች፣ የሲቪል መከላከያ አባላትና ነዋሪዎች በአካባቢው ያለውን ጫካ 2 ቀን ሙሉ አሰሳዋል ብለዋል። 6ቱ ተማሪዎች ዶማ ወረዳ ውስጥ የሚገኘው የአንደኛ ደረጃ ትምህርት ቤታቸው በመግባት ላይ ሳሉ ታጣቂዎች የጠለፏቸው ባለፈው አርብ ነው። በማዕከላዊና ደቡብ ምዕራባዊ ናይጄሪያ ማስለቀቂያ ለመቀበል ሰው በማገት የታወቁ የታጠቁ ቡድኖች ትምህርት ቤቶችን በተደጋጋሚ ኢላማ እያደረጉ ነው። ጠለፋው እንዳይቀጥል ለመከላከል በየትምህርት ቤቱ ጥበቃውን ማጠናከራቸውን የፖሊስ ኮሚሽነሩ ገልጸዋል። ከተጠለፉት ተማሪዎች ውስጥ 2 ሴቶች ልጆችን የጸጥታ ኃይሎች ያስለቀቁ ሲሆን የጤና ምርመራ ከተደረገላቸው በኋላ ከቤተሰባቸው ጋር ተቀላቅለዋል።
So far we are putting on intensive effort to ensure that we rescue the remaining ones.
የቀሩትን ለማስለቀቅ ብርቱ ጥረት በማድረግ ላይ ነን። ተጠርጣሪዎቹ ደን ውስጥ ይዛዋቸው ገብተዋል። እንዲህ ያለው ድርጊት እንዳይደገም በሁሉም ትምህርት ቤቶች ጸጥታ ጠባቂዎች መድበናል።
የተባበሩት መንግስታት ድርጅት እንዳለው ናይጄሪያ ውስጥ እንደ አውሮፓውያን አቆጣጠር ከ2020 ዓመተ ምህረት መጨረሻ ወዲህ በተለይ በሰሜኑ የሀገሪቱ ክፍል ከ1500 በላይ ተማሪዎች ተጠልፈዋል። አብዛኞቹ ከአጋቾቻቸው ጋር ድርድር እየተደረገ ሲለቀቁ፣ አንዳንዶቹ አሁንም አልተገኙም። ናዛራዊ ክፍለ ግዛት ውስጥ አርሶ አደሮችና አርብቶ አደሮችም በተደጋጋሚ በመሬትና ውሱን በሆነው የአካባቢው የተፈጥሮ ሀብት በተያያዘ በተደጋጋሚ ሲጋጩ ይስተዋላል። ናይጄሪያ ከጥቂት ሳምንታት በኋላ እንደ አውሮፓውያን አቆጣጠር በሚቀጥለው የካቲት 25 ቀን የምታካሂደው ምርጫ እየተቃረበ ነው። ባለስልጣናቱ ከወዲሁ ሁከቱን ለማብረድ ጥረት እያደረጉ ነው። በእጩዎች የምረጡኝ ዘመቻም በዋናነት የሚነሳው የጸጥታው ጉዳይ ነው።
አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የሰዓቱን የዓለም ዜና ነው። ባለፈው ሳምንት በሰሜናዊ ቡርኪና ፋሶ በታጣቂዎች ታግተው የነበሩ 66 ሴቶችና ሕፃናት መለቀቃቸውን የሀገሪቱ ብሔራዊ የዜና ማሰራጫ አስታወቀ። እንደ አውሮፓውያን የዘመን አቆጣጠር ከ2015 ዓ.ም ከጎረቤት ማሊ የተስፋፋውን አደገኛ እስላማዊ ጽንፈኞች ጥቃት እየተጋፈጠች ባለችው ቡርኪና ፋሶ ይህን መሰል የጅምላ አፈና ካሁን ቀደም ታይቶ የማይታወቅ ነበር። ከሳምንት በፊት ነበር በሰሜናዊ ቡርኪና ፋሶ ሳህል ክልሏ ሱም ግዛት ከአርቢንዳ ወረዳ ውስጥ ከሚገኙ ሁለት መንደሮች ወጣ ካለ ስፍራ ታጣቂዎች ቁጥቋጦ ውስጥ ፍራፍሬና ቅጠላቅጠል ለቀማ ላይ የነበሩትን ሴቶችና ልጆቻቸውን አግተው ወሰዱት። የጸጥታ ኃይሎች ባካሄዱት የነፍስ አድን ዘመቻ 27 ታዋቂ ሴቶችና 39 ሕፃናት እንዲሁም ወጣት ልጃገረዶች ከአጎራባቹ ግዛት ከሚገኝ ስፍራ አግኝተዋቸዋል። የጣሊያኑ የውጭ ጉዳይ ሚኒስትር የካይሮ ጉዞ በፍልሰተኞችና በኃይል ምንጭ ጉዳዮች ላይ የተነጣጠረ ነው ተባለ። ሜዲትራኒያን ባህር አቋርጦ የሚመጣውን ፍልሰተኛ ለመግዛትና የኃይል ምንጫቸውን ይዞታ በማጠናከሩም ረገድ አገራቸው ግብጽን ሁነኛ አጋሯ አድርጋ እንደምታያት የጣሊያኑ የውጭ ጉዳይ ሚኒስትር ትላንት እሁድ ተናገሩ። ግብጽ እንደ አውሮፓውያን ዘመን አቆጣጠር ከ2016 አንስቶ ድንበሯን አቋርጠው የሚፈልሱ ስደተኞችን ያሳፈሩ ጀልባዎች ከሰሜናዊ ባህር ዳርቻዎቿ እንዳይነሱ ብታደርግም በሊቢያ በኩል ወደ አውሮፓ የሚያመሩ ዜጎቿ ቁጥር ግን በከፍተኛ መጠን ጨምሯል። ባለፈው የአውሮፓውያኑ 2022 ብቻ 20,542 ግብጻውያን ጣሊያን ሲገቡ ይህ አሃዝ ከዚያ 2 ዓመት በፊት በ2020 ዓመተ ምህረት ግን 1,264 ነበር። ይህም አሃዝ በጣሊያን የሀገር ውስጥ ጉዳይ ሚኒስቴር የታተመ መረጃ እንዳመለከተው ወደዚያች ሀገር ከፈለሱ ስደተኞች በቁጥር በሀገር ደረጃ ትልቁ ነው። ከግብጽ አቻቸው ጋር በሰጡት ጋዜጣዊ መግለጫ ወቅት ስደተኞች ጣሊያን ውስጥ ትምህርት እንዲማሩና ስልጠና እንዲከታተሉ የሚያግዝ የገንዘብ ድጋፍ የሚሰጥ የሙከራ ፕሮጀክትን አስመልክቶ የተናገሩት ታጃኒ የሰጡት ተጨማሪ አሃዛዊ መረጃ ግን የለም። ታጃኒ አክለውም የሊቢያውን ቀውስ ለመፍታት ወደ ምርጫ ለሚያመራና አዲስ ህገ መንግስት እንዲቀረጽ ለሚያዘጋጅ መፍትሄ ጥሪ አሰምተዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ።
አሉላ ከበደን ለዓለም ዜናዎቹ እናመሰግናለን። በ22 25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ጥር 15 2015 ዓ.ም ተምረት ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voaamharic የፌስቡክ ገጻችን ላይ በቀጥታ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው የአብይ ርዕስ ዘገባችን እንወሰዳችሁ። በአብይ ርዕስ ዘገባችን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር በኢትዮጵያ የጸጥታ ጉዳዮች ላይ መነጋገራቸውን መስሪያ ቤታቸው ባወጣው መግለጫ አስታውቋል። ብሊንከን በአፍሪካ ሕብረት የሚመራው የሰሜን ኢትዮጵያው የሰላም ሂደት ጥሩ እርምጃ ማሳየቱን በውይይታቸው ላይ ማንሳታቸውን በመግለጫው ላይ ተጠቅሷል። ኢትዮጵያ በጦርነቱ ወቅት የተከሰቱ የመብቶች ጥሰቶችን ለመመርመር እንዲቻል ዓለም አቀፍ የሰብአዊ መብቶች ተከታታዮች እንዲገቡ እንድትፈቅድም ብሊንከን ጥሪ አቅርበዋል። ይህ በእንዲህ እንዳለም በዛሬው ዕለት ወደ 60 የሚጠጉ ሲቪል ማህበረሰብ ድርጅቶች አባላት ወደ ትግራይ ክልል ተጉዘው በክልሉ ስላሉ ሰብአዊና ቀውስና ተያያዥ ጉዳዮች ከትግራይ ክልል ከነሱ ጋር አብረው ከሚሰሩ ጋር እንደተወያዩ ለማወቅ ተችሏል። ገብረ ሚካኤል ገብረ መድን ዝርዝር አለው።
የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር በኢትዮጵያ የጸጥታ ጉዳዮች ላይ መነጋገራቸውን የመስሪያ ቤታቸው ቃል አቀባይ ኔድ ፕራይስ አስታውቀዋል። ጥር 13 ቀን 2015 ቅዳሜ ዕለት የተደረገው የባለሥልጣናቱ ውይይት ትኩረቱን የሰሜን ኢትዮጵያው የሰላም ሂደት አተገባበር ላይ አድርጓል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጥቅምት 23 ቀን 2015 ዓ.ም በኢትዮጵያ መንግሥትና በህወሓት መካከል በፕሪቶሪያ በተፈረመው ግጭትን የማቆም ስምምነት መሠረት የኤርትራ ሰራዊት ከትግራይ ክልል መውጣት መጀመርን ጨምሮ የሰላም ስምምነቱ አተገባበር ጥሩ እርምጃ እያሳየ እንዳለ ገልጿል። የውጭ ጉዳይ ሚኒስትሩ በሰላም ስምምነቱ አተገባበር ላይ የታዩት አዎንታዊ እርምጃዎች በሰሜን ኢትዮጵያ ዘላቂ ሰላም ለማረጋገጥ ወሳኝ በመሆናቸው በበጎ እንደሚያዩዋቸው መናገራቸውንም መግለጫው ያሳያል። በጦርነቱ የተፈጸሙ የመብቶች ጥሰቶችን ማየት ይቻል ዘንድ ኢትዮጵያ ለዓለም አቀፍ ሰብአዊ መብቶች ተቆጣጣሪዎች በሯን እንድትከፍትም ብሊንከን ጥሪ አቅርበዋል። የተባበሩት መንግስታት ድርጅት በሰሜን ኢትዮጵያው ጦርነት የተፈጸመው የሰብአዊ መብቶች ጥሰቶችን የሚያጣራ ቡድን ማቋቋሙ የሚታወሰው ነው። የኢትዮጵያ መንግስት እርምጃውን ተቃውሞታል። በሰሜን ኢትዮጵያ መረጋጋትን ለመፍጠር እየተካሄደ ያለውን በአፍሪካ ህብረት የሚመራው የሰላም ሂደትን ለመደገፍ አሜሪካ ቁርጠኛ መሆኗንም የውጭ ጉዳይ ሚኒስትሩ ለኢትዮጵያው ጠቅላይ ሚኒስትር አረጋግጠውላቸዋል። ከዚህ በተጨማሪ ሁለቱም ባለስልጣናት በኦሮሚያ ክልል ያለው አለመረጋጋት በሚቋጭበት ሁኔታ ላይም ተወያይቷል ይላል ኔድ ፕራይስ የሰጡት መግለጫ። በባለስልጣናቱ ውይይት ላይ የኢትዮጵያ መንግስት ያለው ነገር የለም። የኤርትራ ሰራዊት ከተለያዩ የትግራይ ክልል ከተሞች እየወጣ መሆኑን የአይን ማኞችን ጠቅሰን አርብ ዕለት መዘገባችን ይታወሳል። የኤርትራን ባንዲራ በመኪኖቻቸው ላይ የሰቀሉት ወታደሮች ከአድዋ፣ አክሱም እና ሽረ እንዳስላሴ ከተሞች አርብ ጥር 12 ቀን 2015 ዓ.ም መውጣት መጀመራቸውን ነዋሪዎቹ ገልጿል። ሮይተርስ ያነጋገረው አንድ የሰብአዊ እርዳታ ሰራተኛ ግን በመቶዎች የሚቆጠሩ የኤርትራ መኪኖች ከሽረ ሲወጡ ማየቱን ጠቅሶ፣ ሆኖም ግን የተወሰኑ የኤርትራ ወታደሮች በከተማዋ እንደቀሩ ተናግሯል። የወታደሮቹ ከሽረና አካባቢው መንቀሳቀስ ኤርትራ ሰራዊቷን ከትግራይ ማስወጣት መጀመሯ ይሁን አሊያም የሰራዊቷን ቦታ ለመቀያየር በግልጽ የታወቀ ነገር የለም ይላል ሮይተርስ በዘገባው። ሮይተርስ አክሎም ባለፈው ወር የአይን ማኞችና አንድ የኢትዮጵያ ባለስልጣን የኤርትራ ሰራዊት ከሽረና ከሌሎች ሁለት የትግራይ ከተሞች እየለቀቀ እንደነበር ቢያስታውቁም በኋላ ላይ እንደታየው ግን ብዙዎቹ እዛው ቆይተዋል ይላል። የኤርትራ የኢንፎርሜሽን ሚኒስትር የማነ ገብረ መስቀል፣ የኢትዮጵያ ጠቅላይ ሚኒስትር የደህንነት አማካሪ ሬድዋን ሁሴንና የህወሓት ቃል አቀባይ ጌታቸው ረዳ በዚህ ጉዳይ ላይ አስተያየት እንዳልሰጡትም የዜና ምንጩ ጠቅሷል። በሌላ ዜና ወደ 60 የሚጠጉ የኢትዮጵያ ሲቪል ማህበረሰብ ድርጅቶች አባላት በዛሬው ዕለት ወደ ትግራይ መጓዛቸውን የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት አስታውቋል። የምክር ቤቱ ዋና ዳይሬክተር አቶ ሄኖክ መለሰ የጉዞ ዓላማ ምን እንደሆነ ለአሜሪካ ድምጽ ገልጿል።
አንደኛ ከሁለት ዓመት በላይ በትግራይ የሚገኙ የሲቪል ማህበረሰብ ድርጅቶችና አዲስ አበባ ቤዛ አድርገን የምንገኝ የሲቪል ማህበረሰብ ድርጅቶች ምንም አይነት ግንኙነት አልነበረም። ስለዚህ አንደኛው ይህንን ግንኙነት መልሶ መፍጠር ነው። ሁለተኛው የሲቪል ማህበረሰብ ድርጅቶች አሁን ያሉበትን ሁኔታ ከነሱ ቀርበን መረዳት ነው። ያሉበት ሁኔታ ምን ይመስላል፣ ምን እየሰሩ ነው፣ ምን ችግሮች አሉባቸው የሚል ነገር ነው። ሶስተኛው እንግዲህ በክልሉ ያለውን የሰብአዊ ድጋፍ እንግዲህ መጠኑን እዚሁ ተገኝተን ከሲቪል ማህበረሰብ ድርጅቶች ማዳመጥ መስማትና ከዚህ ደግሞ እንደ ግብዓት የሚሆኑ ነገሮች ካገኘን በኋላ በተለይ ለድጋፉ ምላሽ መስጠት የሚያስችሉ አደረጃጀቶችን መፍጠርና መድረስ ነው።
ከትግራይ ሲቪል ማህበረሰብ አባላት በክልሉ ስላለው ሁኔታ ማብራሪያ እንደተሰጣቸውም አቶ ሄኖክ ተናግረዋል።
በጣም ያማረ አቀባበል የተደረገልን፣ በውይይቱም የተነሱት ነገሮች ወደፊት የሚያመላክቱ ነገሮች እንጂ ወደኋላ ቁስል እያነሱ የመወያየት ነገር አልነበረም። በጣም በበሰለ እና በሰከነ መልኩ ሁኔታዎችን እንድንገነዘብ ያለውንም ሁኔታ ያለውን የሰብአዊ ቀውስ መጠን አስረድተውናል። ይህንን ነው የሚመስለው በዋነኝነት እና ወደፊት እንዴት አድርገን ተባብረን ልንሰራ እንደምንችል ያየንበት እና አንዳንዴም ደግሞ የሲቪል ማህበረሰብ ድርጅቶችም ራሳችንንም የተመለከትንበት ነበረ። ከስብሰባውም በኋላ አንድ የአይዲፒ ሳይት ጎብኝተናል። በጎበኘነውም ሳይት በርካታ የሆኑ ህጻናቶች፣ አረጋውያን፣ ሴቶች በጣም ብዙ ችግር ያለባቸው መሆኑን በማየትም ጭምር ተረድተናል። እነሱ እንዳነሱት እንግዲህ ተባብረን በዋነኝነት ይህን ችግር እንዴት አድርገን ልንቀርፍ እንችላለን የሚል ገንቢ የሆኑ ምክክሮች ነው የነበሩ። በዋነኝነት እሱ ነው። ሁለተኛው ደግሞ አሁን የተጀመረውን የሰላም ሁኔታ እንዴት ነው ማገዝ የሚቻለው ማጥናት የሚቻለው የሚሉ ነገሮች በውይይቱ ተነስተዋል።
የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት አባላት በመቀለ ከተማ የአንድ ቀን ጉብኝታቸውን አጠናቀው ማምሻውን ወደ አዲስ አበባ ተመልሰዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
የሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው የሰማችሁት። የአብይ ርዕስ ዘገባችንን ነበር። ወደሚቀጥለው ዘገባችን ደግሞ እንውሰዳችሁ። በአማራ ክልል በኦሮሞ ብሔረሰብ ዞን ሰንበቴ ከተማና አካባቢው ዛሬ በመሳሪያ የታገዘ ግጭት እንደነበር የዞኑ ዋና አስተዳዳሪ አህመድ አሊ ለአሜሪካ ድምጽ ገልጸዋል። ከትላንት በስቲያም ሰሜን ሸዋ ዞን ውስጥ ጀውሃ ላይ ሌላ ግጭት እንደነበር ተሰምቷል። የሰንበቴው ግጭት የተቀሰቀሰው የጀውሃውን ሁኔታ ለመቆጣጠር ጥረት እየተደረገ ባለበት ወቅት መሆኑን ያመለከቱት አቶ አህመድ ሀሊ መንስኤውና የደረሰውን ጉዳት አስመልክቶ መረጃ እንደሌላቸው ተናግረዋል። የአማራ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ግዛቸው ሙሉነህ በጉዳዩ ላይ የክልሉ መንግስት እየተነጋገረ መሆኑን አመልክተዋል። መስፍን አራጌ በዚህ ላይ ተጨማሪ ዘገባ አለው።
የኦሮሞ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ አህመድ አሊ ለአሜሪካ ድምጽ በሰጡት አጭር መግለጫ ግጭት ሲሉ የጠሩት የተኩስ ልውውጥ ከኦሮሞ ብሔረሰብ ዞን ዋና ከተማ ከሚሴ 60 ኪሎ ሜትር ላይ በምትገኘው ሰንበቴ ከተማ መቀስቀሱን አረጋግጠዋል። በሰሜን ሸዋ ዞን የፍራታ ግድም ወረዳ ስር ባለችው ጀውሃ ቀበሌም ከትናንት በስቲያ ተመሳሳይ ግጭት ተፈጥሮ እንደነበር ጠቁመዋል።
ችግሩ መጀመሪያ ጀውሃ ላይ ነው የተፈጠረው። ሁለቱን ቀን የማረጋጋት ስራ ክልሉ መንግስት ጋር ሆነን እየሰራን ነበረ። ዛሬ ደግሞ ሌላ ግጭት ሰንበቴ ከተማ ላይ ተፈጥሯል። ግጭቱ መንስኤ ምንድን ነው? ምን ጉዳት ደረሰ? የሚል ጉዳዮችን ለመገምገም ጊዜ የሚፈልግ ነው የሚሆነው እሱ። አሁን ግን ግጭቱን ለመቆጣጠር የፌዴራል ኃይልም እንዲገባ ከክልሉ መንግስት ጋር እየተነጋገርን ነው። ፌዴራል ፖሊስ እና መከላከያ ገብቶ አካባቢውን ያረጋጋ ችግሩ ደግሞ ወደ ሌላ አካባቢ እንዳይስፋፋ እየሰራ ነው ያለ ነው።
ግጭቱ በማንና ማን መካከል ነው አሁን ተፈጠረ የሚባለው?
ግጭቱ ያለው በጸጥታ መዋቅርና ከህዝቡ በተፈጠረ ነው። እንዳልኩ ጊዜ አግኝተን ዝርዝር ሁኔታዎችን አልገመገምንም። ምክንያቶችን በደንብ የተሟላ መረጃ ለማግኘት አሁን ተኩስ የማቆም ስራ ላይ ነው እየሰራ ነው ያለ ነው። እሱን ወደፊት ገምግመን ምክንያቱንም የምናሳውቅ ነው የሚሆነው። አሁን ላይ የተሟላ መረጃ ለመስጠት ይቸገራል።
በግጭቶቹ የደረሰውን ጉዳትና ጥፋት እያጣሩ እንደሚገኙ አስተዳዳሪው ተናግረዋል። ሰላም ለማስፈን እየተደረገ ስላለው ጥረት አቶ አህመድ እንዲህ ብለዋል።
አሁንም የተፈጠረውን ችግር መንግስት ለመቆጣጠር ጥረት እያደረገ ነው። የዞኑም አስተዳደር ከሚመለከተው የክልል መንግስት የፌዴራል አካላት ጋር እየሰራን ነው። አባቶችም ከፍተኛ ጥረት እያደረጉ ነው። ስለዚህ ተኩስ ቁሞ ምክንያቶችንም አውቀን መፍትሄ መስጠት እንድንችል እኛም ህዝቡ ባለበት እንዲረጋጋና ከመንግስት ጋር በቅርበት እንዲሰራ አሁን ቀደም በዚሁ መንገድ አካባቢውን ለማረጋጋት ከአንድ አመት በላይ በሰላም እንዲቆይና የልማት ስራዎችን እንዲሰራ እድል ፈጥሮለታል። ሰላሙና አሁንም በወደ ሰፊነት ያሉ ችግሮችን መንግስት ጋር ተቀራርቡ በመስራት እንዲፈታ በመንግስት በኩል የሚተላለፈውን መልእክት ይሰማልና በተለይ ለማረጋጋት የሚገቡትን ሀይል ደግሞ ተቀብሎ እንዲያስተናግድ ነገሮች በሰላማዊ መንገድ እንዲፈቱ እንዲያደርግ ነው። አሁንም ከፍተኛ ጥረት የሚያደርጉ አሉ። በተለይ ግጭቱ እንዳይስፋፋ ወደ ህዝቡ እንዳይገባና በሁሉም አቅጣጫ እንዳይፈጠር የሚደረግ ጥረት አለ። ያን አጠናክሮ እንዲቀጥልና ያም በእኛ በኩል ሌት ተቀን እየሰራን ነው። በእርግጠኝነት አሁን አጭር ጊዜ ቁጥጥር ስር ይውላል የሚል እምነት ነው ያለን። የመከላከያ ሀይልም የፌደራል ፖሊስም ስላለ ሚዲያው አካባቢ በተለይ ተጨባጭ ያልሆኑ መሰረት የሌላቸው ከሁሉም ወገን ያሉ ስሜቶችን እና ችግሮችን ምክንያቶችን ያልተረዳ አንዳንድ ሶሻል ሚዲያ የሚደረጉ እንዲህ አይነት ነገሮች የበለጠ ችግሩን ከማባባስ ውጭ መፍትሄ አሁንም መፍትሄው እኛ እንዳነሱ ሳንባባል ችግሮችን መለየት ነው። መፍትሄ በወንድማማችነት በአንድነት ችግሩን መፍታት ነው። ሚዲያውም እዚህ ላይ እንዲሰራ በዚህ አጋጣሚ ጥሪ አስተላልፋለሁ።
በጀዋሃ አካባቢ ስለተቀሰቀሰው ግጭት ወደ ኤፍራታ ግድም ወረዳ ዋና አስተዳዳሪ ሰለሞን አልታየ ማምሻውን ስልክ ደውዬ ነበር። የተኩስ ልውውጡ በአካባቢው እንደቀጠለ መሆኑን ገልጸው ዝርዝር መረጃ ለመስጠት አመቺ ሁኔታ ላይ አለመሆናቸውን ነግረውኛል። የተኩስ ልውውጡ የተካሄደው በታጣቂዎችና በክልሉ ልዩ ኃይል መካከል ነበር ያሉ አንድ የሰንበቴ ከተማ ነዋሪ ስለ መንስኤው የሚያውቁት ነገር እንደሌለ ገልጸዋል። ሌላ የጀዋሃ ከተማ ነዋሪ ደግሞ የትናንት በስቲያውን ግጭት ያስተናገደችው ጀውሃ ዛሬም ግጭቱ ተባብሶ እንደቀጠለባት ለአሜሪካ ድምፅ አመልክተዋል። በግጭቱ ውስጥ የአማራ ክልል ልዩ ኃይል ከመገለጹ በስተቀር የእርስ በርስ ግጭት በሚል ከመንግስት በኩል ተደጋግሞ ይሰጣል ያሉትን ምክንያት ጀውሃ አቅራቢያ እንደሚኖሩ የጠቆሙ አስተያየት ሰጪ እንደማይቀበሉ ተናግረው በአካባቢው እየደረሰ ነው ያሉትን የህይወት መጥፋት፣ አካል ጉዳትና ንብረት ውድመት ለማስቆም መንግስት ቁርጠኛ እንዲሆን ጠይቀዋል። ስለ ጀውሃና ሰንበቴ ማብራሪያ እንዲሰጡ የተጠየቁት የአማራ ክልል መንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ ግዛቸው ሞሎነ የክልሉ ከፍተኛ አመራር በሁኔታው ላይ እየመከረ መሆኑን ተናግረዋል። ከሰንበቴ ከተማ በተጨማሪ በአጣዬና ሸዋሮቢት አካባቢዎችም አልፎ አልፎ ተኩስ እንደሚሰማ የአሜሪካ ድምጽ ምንጮች ጠቁመው ይህ ዘገባ እስከተጠናከረበት ዛሬ ከሰዓት በኋላ 12 ሰዓት ድረስ ከደሴ ወደ አዲስ አበባ ከአዲስ አበባ ወደ ደሴ የሚንቀሳቀሱ ተሽከርካሪዎች ሸዋሮቢትና ከሚሴ አካባቢዎች መቆማቸው ተሰምቷል። ለአሜሪካ ድምጽ መስፍን አራጌ ነኝ ከደሴ።
አድማጮች፣ በመግቢያችን ላይ ያስተዋወቅናችሁ የጠቅላይ ቤተ ክህነት አስተዳደር ጉባኤን መግለጫ በተመለከተ የተሰናዳው ዘገባ እየተጠናቀረ ነው። እንደደረሰን እናቀርባለን። እሱ እስከሚደርስ ተከትሎ የያዝነውን ዘገባ እናስደምጣችኋለን። የኦሮሚያ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ ሽመልስ አብዲሳ ሰሞኑን ወደ ኦሮሚያ ክልል የወለጋ ዞን ከተሞች ተገኝተው ከነዋሪዎች ጋር ውይይት አድርገዋል። በዚህ ውይይት ላይ የተሳተፉ ነዋሪዎች ለአሜሪካ ድምጽ እንደገለጹት በአብዛኛው በውይይቱ ላይ የተነሳው ከጸጥታ ጉዳይ ጋር የተያያዘ መሆኑን ተናግረዋል። ፀሐይ ዳምጠው ዝርዝር አላት።
የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ሰሞኑን ከአካባቢው ነዋሪዎች ጋር የጸጥታ ችግርን በተመለከተ ውይይት ካደረጉባቸው ከተሞች ውስጥ አንዱ በሆነው ቄለም ወለጋ ደምቢዶሎ ከተማ ውስጥ ነዋሪ መሆናቸውን የተናገሩት አንድ ግለሰብ ባለፈው ሳምንት ሐሙስ ዕለት ስለተደረገ ውይይት ሲገልጹ
መሪንኩኒ ዮ መሪ ዱጋቴ ሞቱማይንስ ዱጉማ
የውይይት የእውነት ከሆነ መንግስትም ለውይይት ዝግጁ መሆኑ ከልቡ ከሆነ እጅግ በጣም ጥሩ ነው። ይህንን የሚቃወም አካል የለም። በዚህ ሀገር ውስጥ በሰላማዊ መንገድም የሚታገሉ የፖለቲካ ፓርቲዎችም ሆኑ ታጥቀው የሚንቀሳቀሱ ቡድኖች በተለያዩ ጊዜ መንግስት ዝግጁ ከሆነ ለሰላም ድርድር ዝግጁ ነን ሲሉ ይሰማሉ። ይሁን እንጂ እንዲህ ያሉ ችግሮች ለመፍታት በቀላሉ አይሆንም። ምክንያቱም በመንግስት ውስጥ ሆነው ሰላም የማይፈልጉ አካላት አሉ። ነገር ግን እኛ እንደ ነዋሪ የምንፈልገው ሰላምና ሰላም ብቻ ነው። በተለይ በዚህ ሀገር ውስጥ እንደ ቄለም ወለጋ ከባድ ችግር እያሳለፈ ያለም ዞን ያለ አይመስለኝም። በተለይ ብዙሃኑ ወለጋ የሚል ስም ከተነሳ ይፈራሉ። እኛ የችግሩን ገፈት እየቀመስን እየኖርን ነው። አሁንም የሰላም ጉዳይ በአንድ ቀን ውይይት የሚፈታ አይደለም። የሰላም አየር መተንፈስ ናፍቆናል። እናት ልጇን ከቤት ውጭ መላክ ከባድ ሆኖባታል። ሰርቶ መኖር፣ ቤተሰብ ማስተዳደር ከብዷል። ኑሮ በራሱ ሰላም ሲኖር ነው። እናም መንግስት በተግባር እንዲያሳየን እንፈልጋለን።
ነዋሪዎቹ በየመድረኩ ያነሱት አሁን እየታየ ያለው የሰላም ችግር በሰላማዊ መንገድ መፍትሄ እንዲበጅለት መሆኑን ነው በመድረኩ የተሳተፉ መሆናቸውን የጠቀሱት የምስራቅ ወለጋ ነዋሪ የገለጹት።
ዋይ ነገኛረት ሀዋስኒ ወንተኒ ጋፈቴ ሀዋስኒ የሮ ባዬ ሚጠማ ረጅራ ኬሱማሙ ሀዋስ ኦሮሚያ ረጅም ኩኒ ረኮ ነገኛትን ሙጠማ ረጅራ
ህዝቡ የጠየቀው ስለ ሰላም ጉዳይ ነው። ህብረተሰቡ እየተጎዳ ነው። በተለይ ምዕራብ ኦሮሚያ ያለው ህዝብ በሰላም እጦት ምክንያት ውጥረት ውስጥ ነው። እናም መንግስት ይህንን እንዴት እየተመለከተ ነው በማለት ተጠይቋል። ከመድረክ የተሰጠው መልስም የህዝቡ መጎዳት ለመንግስትም ጉዳት ነው። ስለዚህ በሰላም ችግር ከቄው የተፈናቀለ ህዝብ ወደ ቄው እንዲመለስ ድጋፍ ማድረግ፣ በየቦታው ተጠልሎ ላለም ወደ ቄው እስኪመለስ ድረስ መርዳት፣ እናም ሰላም እንዲሰፍን እንሰራለን ተብሏል። ሌላው በአለመግባባት የተፈጠረውን ችግርስ ለምን እንደ ሰሜኑ አካባቢ በመነጋገር አይፈታም ሲሉ ህዝቡ ጠይቀዋል። ከመድረክ ደግሞ የተመለሰው ምላሽ መንግስት ለመነጋገር ዝግጁ ነው ተብሏል።
እኚህ ነዋሪ አያይዘውም የጸጥታው ችግር መፍትሄ እንዲሰጠው በውይይቱ ላይ ተደጋግሞ መነሳቱን ገልጸውልናል። በአምቦ ዩኒቨርሲቲ የፖለቲካ ሳይንስ መምህር አቶ ሰለሞን ተፈራ እንዲህ ያሉ ውይይቶችን በበጎ እንደሚመለከቱ ይናገራሉ። ሆኖም ውይይቱ ወደ ተግባር መቀየር አለበት ይላሉ።
ሁለት ተከለቶች ያልተግባቡ አካሎች መሀል ሁለቱም ለአራት ዓመታት ለሶስት ዓመታት በኃይል አሳካለሁ ብሎ ያሰበን ነገር በኃይል እንደማይሳካ እና ከጊዜ ወደ ጊዜ ይሄ የዜጎችን ቱሪሲቲ የሰዎችን የዜጎች ስቃይ የህዝብ ስቃይ እየጨመረ ሆኑ ማንም አካል የምረዳ ጉዳይ ነው እና እነሱም የምረዱ ጉዳይ መንግስትም እንደ መንግስት ይሄ ነገር እንደምረዳ እና ሁለተኛ ደግሞ ይሄ በተለያዩ መንገድ ውጪ በጦርነት መፍታት እንደማይቻል እና የሰላም መንገድ ሰላም ብቻ መሆኑን እና ለዚህ ደግሞ የፖለቲካ ንግግር ወይም ፖለቲካ ዳይሎግ ማድረግ ወሳኝ ጉዳይ ብዬ አስባለሁ። ይህን ለማድረግ ደግሞ መጀመሪያው መቀመጥ ያለበት ሁለቱም አካላቶች መተማመን፣ አንዱ አንዱ ላይ እምነት መኖር ነው።
በአካባቢው ባለው የጸጥታ ችግር ምክንያት ጉዳት መድረሱን፣ ዜጎች መፈናቀላቸውንና ለዝርፊያ መጋለጣቸውን በውይይቱ የተሳተፉ የአካባቢው ነዋሪዎች አንስተዋል። ለዚህም መንግስት አፋጣኝ መፍትሄ እንዲሰጣቸው ጠይቀዋል። ከሰላም ጉዳይ ጋር ተያይዞ ለተነሱ ጥያቄዎች ምላሽ የሰጡት ርዕሰ መስተዳደር አቶ ሽመልስ አብዲሳ መንግስት ዘላቂ ሰላም ለማምጣት እየሰራ እንደሚገኝ ገልጸው ህብረተሰቡ ለዚሁ ስኬት በጋራ እንዲቆም ጠይቀዋል። ሰላምን ለማረጋገጥ ችግሮችን በውይይትና በንግግር በሰላማዊ መንገድ ለማጠናቀቅ የኦሮሚያ ክልል መንግስት የጽና አቋም እንዳለው የገለጹት አቶ ሽመልስ ይህንን አቋም ተግባራዊ ለማድረግ መንግስት ዝግጁ መሆኑን አረጋግጠዋል ሲሉ የሀገር ውስጥ የመንግስት ሚዲያዎች ዘግበዋል። በሌላ በኩል የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከጠቅላይ ሚኒስትር አብይ አህመድ ጋር ሰሞኑን በስልክ ባደረጉት ውይይት በኦሮሚያ ክልል እየተካሄደ ያለውን ግጭትና አለመረጋጋት ለማስቆም መነጋገራቸው ተገልጿል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
አድማጮች፣ እየተሰናዳ መሆኑን የገለጽንላችሁ ዘገባ ደርሶናል። የጠቅላይ ቤተ ክህነት አስተዳደር ጉባኤ በቤተ ክርስቲያን ላይ ክህደት የፈጸሙ ያላቸው አካላት ደሞዝ እንዲታገድ መወሰኑ ተገለጸ። ጉባኤው ትላንት በወሊሶ ከተማ በህገ ወጥ መንገድ ጳጳሳትን በመሾም ቤተ ክርስቲያንን የማፍረስ ወንጀል ፈጽመዋል ያላቸው አካላት በተቋም ውስጥ የሚገለገሉባቸው ቢሮዎችና ማረፊያ ቤቶች በአግባቡ እንዲጠበቁም ትዕዛዝ ሰጥቷል። በወሊሶ የተካሄደውን ሹመት ካስተባበሩት የኮሚቴው አካላት አንዱ መሆናቸውን የገለጹት መምህር ዳንኤል ጫላ ለአሜሪካ ድምጽ በሰጡት አስተያየት አካሄዳቸው ህግን የተከተለ መሆኑን ገልጸው ምክንያት ነው ያሉትንም አስረድተዋል። በኦሮሚያ ክልል የሚስተዋሉ የቤተ ክርስቲያን ችግሮችን ለመፍታት የሚያስችሉ ስራዎችን ለመስራት የተቋቋመው ወልዳ ዳንዲ አቦቲ መንፈሳዊ ማህበር የህዝብ ግንኙነት ኃላፊ መርዳ ረጋሳ በበኩላቸው ድርጊቱ የቤተ ክርስቲያንን ህግ የጣሰ ነው ብለዋል። ኬኔዲ አባተ ስርስራለሁ።
የጠቅላይ ቤተ ክህነት አስተዳደር ጉባኤ ዛሬ ጥር 15 2015 ዓ.ም ባካሄደው አስቸኳይ ጉባኤ ሃይማኖታዊ ክህደት፣ ቀኖናዊ ጥሰት እና አስተዳደራዊ ግድፈት የታየበት ያለውንና ትናንት በወሊሶ ተፈጸመ የተባለውን ሹመት አውግዟል። የደቡብ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስ በትናንትናው ዕለት ለተለያዩ ሀገረ ስብከቶች 26 ጳጳሳትን መሾማቸውን ያስታወቁ ሲሆን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሹመቱ ከቅዱስ ሲኖዶስ እውቅና ውጪ የተፈጸመ ነው ሲል ድርጊቱን ማውገዙ ይታወሳል። የጠቅላይ ቤተ ክህነት አስተዳደር ጉባኤም በዛሬው ስብሰባው የተፈጸመው ጉዳይ ህገ ወጥና ቤተ ክርስቲያንን የማፍረስ ወንጀል ነው ያለ ሲሆን በቤተ ክርስቲያን ላይ ክህደት የፈጸሙ ወይም ሿሚና ተሿሚነን ባዮች ሲል የገለጻቸው ደሞዛቸው እንዳስፈላጊነቱ እንዲታገድ በማለት ስለመወሰኑ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ጽህፈት ቤት ድረገጽ ያገኘነው መረጃ ያመለክታል። ጉባኤው ክህደት ፈጽመዋል ያላቸው አካላት በተቋሙ ውስጥ የሚገለገሉባቸው ቢሮዎችና ማረፊያ ቤቶች በአግባቡ እንዲጠበቁ ሲልም ትዕዛዝ ሰጥቷል። የመንበረ ፓትርያርክ ጠቅላይ ጽህፈት ቤት ህገ ወጥ ድርጊት ፈጽመዋል የተባሉትን የአባ ሳዊሮስን፣ የአባ ኤዎስጣቴዎስንና የአባ ዜና ማርቆስን በአዲስ አበባ የሚገኝ ማረፊያ ቤት ማሸጉንም ለማወቅ ተችሏል። በወሊሶ የተካሄደውን ሹመት ካስተባበሩት የኮሚቴው አባላት መካከል አንዱ መሆናቸውን የገለጹት መምህር ዳንኤል ጫላ ለአሜሪካ ድምጽ በሰጡት አስተያየት አካሄዳቸው ህግን የተከተለ መሆኑን ገልጸው ምክንያት ነው ያሉትን ያስረዳሉ።
ሙደምኒ ላተሚ ጋፊ ኡመታራ ከን መዴዳ የሮዴረዳፊ ኡመኒ ለፈገረገራጅራና ነው ገረገራጅራኒ
የተሰጠው ሹመት ከህዝብ ጥያቄ መነጨ ነው። በተለያዩ አካባቢዎች የሚኖሩ ህዝቦች በተለይ የከምባታ፣ የወላይታ፣ የኦሮሞ፣ የጉራጌና ሌሎች ህዝቦች በቋንቋችን እናምልክ ሲሉ ጥያቄ ሲያቀርቡ ነበሩ። ይህም ጥያቄ ለበርካታ ጊዜያት ለቅዱስ ሲኖዶሱ ሲቀርብ ነበር። ቅዱሳን አባቶችም ይህን ሲጠይቁ ነው የነበሩት። ነገር ግን እስከዛሬ የተሰጠ ምላሽ የለም እና የሚመልስ ነው አሁን የተሰጠው። ቅዱሳን አባቶቻችን እንዳሉት ይህ ሲኖዶስ የአመራር ስብጥሩ ከአንድ አካባቢ በወጡ ሰዎች መሆኑ ነው። ይህም ለስምሪት በሚወጡበት ስፍራ የአካባቢውን ባህልና ቋንቋ በአግባቡ መረዳት ስላልቻሉ በወንጌል ስራው ላይ ችግር ፈጥረዋል። በዚህ ምክንያት ብዙ ሰው ከሃይማኖት ወጥቷል። ለምሳሌ በኦሮሚያ በ7 ዓመታት ውስጥ ከ10 ሚሊዮን በላይ ህዝብ ከሃይማኖት ወጥቷል። ከዚህ የተነሳ ነው ሹመቱ የተከናወነው።
ድርጊቱን አውግዘው መግለጫ ከሰጡት አካላት መካከል የሆነውና በተለይ በኦሮሚያ ክልል የሚስተዋሉ የቤተክርስቲያን ችግሮችን ለመፍታት የሚያስችሉ ስራዎችን ለመስራት የተቋቋመው ወልዳ ዳንዲ አቦቲ መንፈሳዊ ማህበር የህዝብ ግንኙነት ክፍል ኃላፊ መሆናቸውን የነገሩን ኢንጂነር መርጋ ረጋሳ በበኩላቸው የወዲሰው ድርጊት የቤተክርስቲያንን ህግ የጣሰ ነው ብለዋል።
እንደኛ እንደ ማህበራችንም ችግሮች እንዳሉ እንረዳለን። ይሄንንም በጥናት የተደገፈ ምን ያህል ሰው ወደ ሌላ ቤተ እምነት እየሄደ እንደሆነ ንስሐ ለመግባት ይሄን ከማንም ማህበር በተሻለ የተደራጀ መረጃዎች አሉ። ይሄንንም አቅርበን ነው ለቅዱስ ሲኖዶስ ውሳኔ እንዲሰጥ ያደረግናቸው። ቅዱስ ሲኖዶስ ለምሳሌ በቋንቋ ላይ ቤተክርስቲያን እንዳስተራች ተደርጎ የሚነሳው ቤተክርስቲያን የመጀመሪያው ቃለ አዋዲ የሚባለው ሁለት መተዳደሪያ ህጎች አሏል። ህገ ቤተክርስቲያንና ቃለ አዋዲ የሚባል በተለይ በዘመነ ደርግ ቃለ አዋዲ የሚለውም በአቡነ ቴዎፍሎስ ጊዜ ሲቋቋም ቋንቋን በግልጽ አስቀምጧል። ማንኛውም አካባቢ ላይ ለማገልገል የአካባቢውን ቋንቋ ማወቅ ማንዳቶሪ እንደሆነ እዛ ላይ በግልጽ አስቀምጧል። ቀድማ ነው ቤተክርስቲያኒቷ የቋንቋንም ጉዳይ በ67 ላይ ስለ ቋንቋ ያነሳቸው። ቋንቋን የምትመለከትበት ምልከታ አላት ቤተክርስቲያን፣ የአገልግሎት መጠቀሚያ ነው ቋንቋ። ግን ቋንቋ ብቻም አይደለም፣ ይህንን ለማድረግ ተቋማት ያስፈልጋሉ፣ ማሰልጠኛ ተቋማት ያስፈልጋሉ፣ የሰው ኃይል ያስፈልጋል፣ የራሱ የሆነ አደረጃጀት መፍጠር አለብን ከጠቅላይ ቤተ ክህነት ጀምሮ እስከ ታች ድረስ፣ ችግሩ በዚህ መልኩ ይፈታ የሚል ሀሳብ ይዘን ነው እኛም ወደ ቅዱስ ሲኖዶስ የቀረብ ነው። ይህን ለማድረግ ደግሞ ብዙ ስራዎችን እየሰራን ያለ ነው። ቅዱስ ሲኖዶስ ብቻ በውሳኔ ደረጃ አስቀመጣቸው፣ ያንን ተፈጻሚ ከማድረግ አንጻር ነው ከብዙ ወንድሞች ጋር የምንግባባው። እንደ ተቋም ችግሮች ይኖሩበታል፣ ክፍተቶች ይኖሩታል፣ የአስተዳደር ድካሞች ይኖራሉ። ይህም በጋራ ምንፈታ ነው ብለን በጽኑ እናምናለን። እንደኛ
የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ትናንት በሰጡት መግለጫ በጉዳዩ ላይ በመወያየት ውሳኔ ለማሳለፍ አስቸኳይ የቅዱስ ሲኖዶስ ምልአተ ጉባኤ ጠርተዋል። የጠቅላይ ቤተ ክህነት አስተዳደር ጉባኤ ደግሞ በዛሬው ስብሰባው ለቅዱስ ሲኖዶስ የውሳኔ አካል ሊሆኑ የሚችሉ የውሳኔ ሀሳቦችን ከቀኖና ቤተ ክርስቲያንና ከህግ አንጻር በመነሳት መጠቆሙን አመልክቷል። በወሊሶ የተሰጠው ሹመት የማይጸድቅና በፍላጎታቸው መሰረት የማይሄድ ከሆነ ምን ሊያደርጉ እንዳሰቡ የጠየቅናቸው የወሊሶ ሹመት አስተባባሪ ኮሚቴ አባል ነኝ ያሉት መምህር ዳንኤል ጫላ ምላሽ ሰጥተውናል።
ሙደሚ ቸኩመ ቤከሙ ስርናፊ ደንቢ መነ ክርስቲያና ከኔጌዳ።
ይህ ሹመት የቤተ ክርስቲያኗን ደንብና ስርዓት የጠበቀ ነው። በተለይ ቀኖናና ተውፊትን የጠበቀ ነው። በፍጹም የቤተ ክርስቲያኗን ህግ የጣሰም አይደለም። ወደዚህ ያስገባንም የህዝቡ ጥያቄ ነው። እንደሚወራው ቤተ ክርስቲያኗን ለሁለት ከፈላችኋት፣ አዲስ ፓትርያርክ ሾማቸው የሚለው ነገር ሐሰት ነው። እኛ አዲስ ፓትርያርክ አልሾምንም። አሁን ሲኖዶሱ ተግባብቶ የተሾሙትን ጳጳሳት ሹመታቸውን አጽድቆ የሚቀጥል ከሆነ የህዝቡ ጥያቄ ስለሆነ እንደ ድሮ የሚቀጥል ይሆናል። ካልሆነ ግን አሁን የተሾሙት በዚሁ የሚቀጥሉ ይሆናል።
የወልዳ ዳንዲ አቦቲ መንፈሳዊ ማህበር የህዝብ ግንኙነት ክፍል ኃላፊ ኢንጂነር መርጋ ረጋሳ በበኩላቸው ችግሩ በመነጋገር መፈታት እንዳለበት ይገልጻሉ።
ቤተክርስቲያን የምትመራው በህግና በህግ ነው። ህገ ቤተክርስቲያን የምንለው የተቀመጠልንን መሰረትና በቃለ አዋዲ መሰረት፣ በተለይ እንዲህ አይነት ስልጣነ ክህነት የሚሰጥበት የራሱ የሆነ የቤተክርስቲያን ዳራዎች አሉት፣ የቤተክርስቲያን ስርዓቶች አሉትና ይሄ የሚደረገው ስርዓት ሁሉንም ያግባባ አንድ ኤጲስቆጶስ ሲሾም የሚያስፈልጉት ክራይቴሪያ አንዱ ለሶስት ተብሎ በግልጽ የተቀመጡ አሉ። እነሱን ግን ያቀፈ አይደለም። ከዚህ ጋር ተያይዞ ደግሞ ሌላውንም በማሳዘን ነቀፋ ያለው አንድ ወደ ኤጲስቆጶስነት የሚሾም ይሁንታውን ከምዕመናን ብዙ መስፈርቶች አሉ። እነዚህን አሟልቶ የመጣም አይደለም። ህገ ቤተ ክርስቲያንን የተጣረሰ ነው። ይህንም ከማድረግ ይልቅ መነጋገሩ ይሻላል የሚል እምነት ስላለ የተካሄዱን አግባብነት የሌለውና የህገ ቤተ ክርስቲያንን የተጣረረ ስለሆነ እንደ ቤተክርስቲያን ልጅነታችን አግባብነት የሌለው ነው ብለን ነው የምናምነው። ስልጣን አሰጣጡን ሂደት በተመለከተ
የጠቅላይ ቤተ ክህነት አስተዳደር ጉባኤ ከዛሬ ውይይቱ በኋላ በሰጠው መግለጫ ቅዱስ ሲኖዶስ በአስቸኳይ መመሪያ እንዲያስተላልፍ የጠየቀ ሲሆን መንግስትም እያደረገ ያለውን ቤተ ክርስቲያንን የመጠበቅ ስራ አጠናክሮ እንዲቀጥል ሲል ጠይቋል። ከመንግስት በኩል እስካሁን በጉዳዩ ዙሪያ በይፋ የተሰጠ መግለጫ የለም። ሆኖም የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ትናንት በፌስቡክ ገጻቸው ላይ ባሰፈሩት ጽሁፍ ከክፍፍል ይልቅ አንድነትን፣ ከጥላቻ ይልቅ ፍቅርና ይቅርባይነትን መርህ አድርገን በምንንቀሳቀስ በተገለጸበት ወቅት ከአንዱ የቤተ ክህነታችን ክፍል ዛሬ የሰማነው ድርጊት አሳዛኝ ዜና ነው ብለዋል። አባቶች በትዕግስትና በሃይማኖታዊ ስርዓት ችግሩን ይፈታሉ ብለን ተስፋ እናደርጋለን ሲሉም ገልጸዋል። የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ሚኒስትር ዲያቆን ዳንኤል ክብረት ደግሞ ለተፈጸመው የቀኖና ጥሰት የመጀመሪያው መፍትሄ ሶስቱን ሊቀጳጳሳት በቅዱስ ሲኖዶስ ምልአተ ጉባኤ ጠርቶ ማነጋገር ነው ሲሉ በትዊተር ገጻቸው ላይ ጽፈዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው። አሁን ወደ ተከታዩና ወደ ዓለም አቀፍ ዘገባችንን እንውሰዳችሁ። የጨረቃን ዑደት ተከትሎ በሚከበረው የቻይናውያን ሉናር አዲስ ዓመት ዋዜማ አንድ ታጣቂ በብዛት የእስያን ማህበረሰብ የሚገኙበትን የካሊፎርኒያ ግዛት ሞንቴሬ ፓርክ ውስጥ በሚገኝ የዳንስ አዳራሽ ላይ በከፈቱት ተኩስ ቢያንስ 10 ሰዎች ወዲያው ሲሞቱ ሌሎች ደግሞ ቆስለዋል። ጥቃቱን ፈጽመዋል ተብለው የተጠረጠሩት የ72 ዓመት አዛውንት በማግስቱ ራሳቸው ላይ በተኮሱት ሽጉጥ ቆስለው መሞታቸውን ባለስልጣናቱ አስታውቀዋል። የጥቃቱ ምክንያት እስካሁን በግልጽ አልታወቀም። ጄኒያ ዱሎት ያደረሰችን ዘገባ ነው፣ ስመኝሽ ቆየ ታቀርበዋለች።
በዩናይትድ ስቴትስ የካሊፎርኒያ ግዛት በርካታ የእስያ ማህበረሰብ በሚኖሩበት ሞንቴሬ ፓርክ በሚገኝ የዳንስ አዳራሽ ውስጥ ጥቃቱ የደረሰው ቅዳሜ ጥር 15 ከምሽቱ 4 ሰዓት አካባቢ ሲሆን የቻይናውያን የሉናር አዲስ ዓመት ዋዜማ እየተከበረ በነበረበት ወቅት ነው። የሎስ አንጀለስ ክፍለ ከተማ የፖሊስ መምሪያ ኃላፊ የሆኑት ካፒቴን አንድሪው ሜየር ፖሊስ በቦታው ሲደርስ ስለነበረው ሁኔታ ያስረዳሉ።
ፖሊስ በቦታው ሲደርስ በርካታ ሰዎች፣ የቤቱ ደንበኞች ከአካባቢው በጩኸት ሲወጡ ተመልክተዋል። ፖሊሶቹ ወደ ውስጥ ሲገቡም ተጨማሪ ተጎጂዎችን አግኝተዋል።
ጥቃቱን በማድረስ የተጠረጠሩት የ72 ዓመት አዛውንት የሆኑት ሁ ካንትራን ሲሆኑ የመጀመሪያውን ጥይት በተኮሱ ከ20 እስከ 30 ደቂቃ በሚሆን ጊዜ ውስጥ መኪናቸውን ነድተው አልሃምብራ አካባቢ ወደሚገኝ የላይ ላይ የዳንስ ስፍራ አምርተዋል። ይሁን እንጂ ተጨማሪ ጉዳት ከማድረሳቸው በፊት በስፍራው የነበሩ ሁለት ሰዎች መሳሪያቸውን እንዲጥሉ በማድረግ አስቁመዋቸዋል። ባለስልጣናቱ እንዳሉት ትራን ሁለተኛውን ጥቃት ለማድረስ ከሞከሩበት ስፍራ በነጭ የጭነት መኪና ካመለጡ በኋላ በሚቀጥለው ቀን አደጋ ካደረሱበት የሞንቴሬ ፓርክ በስተደቡብ ምዕራብ 50 ኪሎ ሜትር ርቀት ላይ በምትገኘው ቶራንስ ከተማ ውስጥ ተገኝተዋል። ሮበርት ሉና የሎስ አንጀለስ ክፍለ ከተማ ፖሊስ አዛዥ ናቸው።
የቶራንስ ፖሊሶች ከተሽከርካሪው ጀርባ ሲቆሙ ነጭ የጭነት መኪና ወደ አንድ የገበያ ማዕከል የመኪና ማቆሚያ ስፍራ ገባ። ፖሊሶቹ ከመኪናቸው ወርደው ተሳፋሪውን ለማናገር ሲሞክሩ ከጭነት መኪናው የወጣ አንድ የጥይት ድምፅ ሰሙ።
ፖሊስ እንደሚለው ትራን ራሳቸውን አጥፍተዋል። ፖሊስ በጭነት ተሽከርካሪው ውስጥ ትራንን ከሞንቴሬ ፓርክ ግድያ ጋር የሚያገናኛቸው መረጃም አግኝቷል። ሌላ በቁጥጥር ስር ያልዋለ ተጠርጣሪም እንደሌለ ባለስልጣናት ተናግረዋል። ሉና በአልሃምብራ የተገኘው ጥቃቱ የተፈጸመበት መሳሪያ በከፊል አውቶማቲክ የሆነ ሽጉጥ መሆኑንና መሳሪያው ካሊፎርኒያ ግዛት ውስጥ ሕገወጥ መሆኑን ገልጸዋል። ትራን ሞተው በተገኙበት የጭነት መኪና ውስጥም ሌላ ሁለተኛ የእጅ ሽጉጥ መገኘቱም ተገልጿል። ፕሬዚዳንት ጆ ባይደን በጅምላ ጥይት የተገደሉትን ሰዎች የሚዘክር አዋጅ እሁድ ዕለት ያወጡ ሲሆን በዋይት ሀውስና በሌሎች የመንግስት ህንፃዎች የአሜሪካ ባንዲራ ለአምስት ቀን ዝቅ ብሎ እንዲውለበለብ አዘዋል። ምክትል ፕሬዚዳንት ካማላ ሃሪስም ፍሎሪዳ ግዛት በተካሄደ አንድ ዝግጅት ላይ ባደረጉት ንግግር በሞንቴሬ ፓርክ ስለደረሰው አሳዛኝ ሁኔታ ይህም ብለዋል።
All of us in this room and in our country understand this violence must stop.
በዚህ ክፍል ውስጥ ያለን እንዲሁም በዚህ ሀገር የምንገኝ ሁላችንም ይህ ጥቃት መቆም እንዳለበት እንረዳለን። ስለ ሁኔታው የበለጠ እስክናውቅ እኔ ፕሬዝዳንት ባይደንና አስተዳደራችን ለአካባቢው ባለስልጣናት ሙሉ ድጋፍ ማድረጋችንን እንቀጥላለን።
የሞንቴሬ ፓርክ ከንቲባ ሄነሪ ሎ በበኩላቸው በአሳዛኙ ክስተት ላይ የተሰማቸውን ስሜት እንዲህ ሲሉ ገልጸዋል።
ይሄ በጣም የተለያየ ማህበረሰብ የሚኖርበት ነው። ትናንት የሉናርን በዓልን በይፋ ማክበር ጀምረናል። የፖሊስ ክፍላችንንም ከተለያየ ማህበረሰብ የተውጣጣ እንደመሆኑ ብዙ ቋንቋ ተናጋሪዎች እንዲሁም መድብለ ባህል ያላቸው ሰዎች በተለያየ ኃላፊነት ደረጃ ይገኛሉ። ስለሆነም የፖሊስ ኃይላችን በየዕለቱ የሁሉንም በሞንትሬ ፓርክ የሚኖር ሰው ደህንነት ለመጠበቅ ስራቸው እንደሚቀጥሉ ላረጋግጥላችሁ እወዳለሁ።
የፖሊስ አዛዥ የሆኑት ሉና በጥቃቱ በጥይት የተገደሉት ሁሉም ሰዎች ከ50 ዓመት በላይ መሆናቸውን አስታውቀዋል።
የተከበራችሁ አድማጮች፣ አሁን ደግሞ ወደ ሁለተኛው አጋማሽ ዝግጅታችን ነው የምናልፈው። በእርግጥ ከመጀመሪያው አጋማሽ ብዙ ደቂቃዎችን ወስደናል። የሰኞ ምሽት ሐኪሙን ይጠይቁ ተራውን ይረከባል። ሐኪሙን ይጠይቁ ለምሽቱ እጅግ የበረታ ቅዝቃዜ በሰውነት ላይ ሊያስከትል የሚችለውን ጉዳት አስመልክቶ ሁለት የፕሮግራሙ ተከታታዮች ባደረሱን ጥያቄዎች መነሻነት የተሰናዳ ቅንብር ነው። አሉላ ከበደ የቴክሳሱ ፎርዝወርዝ ላይፍ ኬር ሆስፒታል የሳምባ የጽኑ ህሙማን ሕክምናና የውስጥ ደዌ ልዩ ሐኪም ዶክተር ደረጀ ሳህሌን ጋብዞ አወያይቷል። የመጀመሪያ ክፍል እንደሚከተለው ይቀርባል።
ዶክተር ደረጀ ሳህሌ ያየው፣ በቅድሚያ ለጊዜው አመሰግናለሁ።
ጤና ይስጥልኝ አሉላ። እኔም እጅግ አድርጌ አመሰግናለሁ ስለጋበዝከኝ።
ከክረምቱ የአየር ጠባይ ጋር የተያይዘው የሚነሱ ጥያቄዎች ናቸው የደረሱን። በዚህ በዩናይት ስቴትስና በአውሮፓ ካለፈው የታህሳስ ወር አንስቶ ከፍተኛ ቅዝቃዜ የሚታይበት የበረዶ ወቅት እንደመሆኑ አንዳንድ ጊዜ ቅዝቃዜው እጅግ በመጥናቱ ቁጥራቸው ጥቂትም ቢሆን እስከ ህልፈት ለሚያደርስ ጤና መታወክ የሚጋለጡ ሰዎች መኖራቸው ይታወቃል። በቅድሚያ ዘለግ ላለ ጊዜ እጅግ ለበረታ ቅዝቃዜ መጋለጥ በሰውነት ላይ የሚያደርሰው ጉዳት እንዴት ነው የሚታየው? በመተንፈሻ አካላት ወይም በአተነፋፈስና በደም ዝውውር ስርዓቶች ላይ የሚያደርሰውስ ጉዳት ምንድን ነው?
አዎ፣ ሰውነታችን ሲፈጠር በየትኛውም የሰውነት አካል በተገቢ ስራውን እንዲያከናውን የተወሰነ የቴምፕሬቸር ሬንጅ መኖር አለበት እና በዲግሪ ፋረናይት ከ95 በታች ከሆነ ሃይፖተርሚያ ወይም ከፍተኛ ቅዝቃዜ ነው። የቅዝቃዜው መጠን ዝቅተኛ፣ መካከለኛ እና ከፍተኛ አድርጎ መክፈል ይቻላል። ከ32 እስከ 35 ዲግሪ ሴንቲግሬድ በሆነ ዝቅተኛ ሃይፖተርሚያ ወይም ዝቅተኛ ቅዝቃዜ መጠን ነው። ከ28 እስከ 32 ከሆነ ደግሞ መካከለኛ የቅዝቃዜ መጠን ነው። ከፍተኛውና በጣም ሲቪየር የሚባለው ሃይፖተርሚያ ወይም ቅዝቃዜ መጠን ደግሞ ከ28 ዲግሪ ሴንቲግሬድ በታች ነው። እንግዲህ ይሄ በሚሆን ጊዜ ብዙ የሰውነት አካላት በተለየ ደግሞ ልብ ብዙ ችግር ይገጥማታል። የልብ መምታት መዘበራረቅ ወይም ታኪካርዲያ ወይም ደግሞ ቬንትሪኩላር ፊብሪሌሽን ማለት ልብ በትክክል ያለ መምታት እና በሌላ ቋንቋ እንደ ካርዲያክ አሬስት ድረስ ሰዎች ሊደርሱና በዛ ምክንያት ህይወታቸው ሊያልፍ ይችላል። በተጓዳኝ ብዙ ፍሮስት ባይት የምንለው ቆዳ ላይ ቁስልን ወዲያው የማምጣት ኢንፌክሽንን የማጋለጥ ትንፋሽን ከፍተኛ ሁኔታ በማወቅ ሰዎች ኒሞኒያም እንደዚህ አይነት ኢንፌክሽኖችም በቀጥታ ተጋላጭ ሊሆኑ ይችላሉ። ከዛ ባለፈ የህይወት ህልፈት ሁሉ ሊያስከትል ይችላል። አንደኛ ምን ያህል ጊዜ ለዛ ቴምፕሬቸር ኤክስፖዝድ እንደሆነ አንድ ሰው፣ ያ ደግሞ የሚወስን ጉዳይ ይሆናል።
ዶክተር ደረጀ እያይዘን በዓለም ዙሪያ በየአመቱ በሚሊዮኖች የሚቆጠሩ ሰዎች ከዚሁ ድንገተኛ የአየር ለውጥ ጋር ይልቁንም እጅግ ቀዝቃዛ ከሆነ የአየር ሁኔታ ጋር ተዛምደው ቅዝቃዜው የሚያባብስባቸው የበሽታ አይነቶች መኖራቸው ይነገራል። በተለይ የትኞቹ የህመም አይነቶች ሰዎች ይህን መሰሉን እጅግ የበረታ የአየር ጠባይ ወይም የአየር ለውጥ መቋቋም እንዲሳናቸው ያደርጉ ይሆን?
እንግዲህ አሁን ትንሽ ቅዝቃዜ ለምሳሌ ሲያገኘን ሰውነታችን መከላከያ ያደርጋል። አንዱ የመከላከያ መንገድ ሺቨሪንግ ወይም መንቀጥቀጥ ነው። ያ ማለት ሰውነታችን የራሱን ሙቀት ለመፍጠር የሚያደርገው የመከላከያ ነው። በዚያ ውስጥ የሰውነታችን የሙቀት አፈጣጠር እና የሌላው ሜታቦሊዝም ስፒድ ነው። አሁን አንዱ ትልቁ ሪስክ ፋክተር ወይም ሰዎችን ተጎጂ የሚያደርገው እድሜ ነው። እድሜ ከፍ ባለ ቁጥር ይህ አይነት የመከላከያ ሜካኒዝሞች በአጭሩና በፍጥነት መሆን አይችሉም። ስለዚህ እድሜያቸው ገፋ ያሉ ሰዎች ወይም ደግሞ በጣም ትንንሽ ልጆች ለእንደዚህ አይነት በጣም ከፍተኛ ለሆነ ቅዝቃዜ በጣም ተጎጂ ይሆናሉ። በተጨማሪም የውስጥ ደዌ ያለባቸው በተለይ አንዱ የሰውነታችን ክፍል የታይሮይድ ግላንድ የውስጥ ሙቀታችንን የሚቆጣጠር እና እንዳስፈላጊነቱ ደግሞ ምላሽ በመስጠት ሰውነትን ለማሞቅ የሚያደርግ ነው። ሰዎች አሁን የታይሮይድ ችግር ካለባቸው በቀላሉ የዚህ ተጎጂ ሊሆኑ ይችላሉ።
ከፍተኛ ቅዝቃዜ በአንጎል ላይ የሚያሳድረው ጊዜያዊም ቢሆን ተጽዕኖ አለ። አንዳንድ ጊዜ አጥርቶ ማሰብ እንዲሳንን ያደርጋል የሚል አስተያየት አለ። እስኪ ደግሞ ይሄን ያስረዱን።
ልክ ነው። እንግዲህ ቅድም በዘረዘርኳቸው ደረጃዎች ማይልድ ወይም ዝቅተኛው ላይ አእምሯቸው ደህና ይሆናል። በዛውም ደግሞ ሽቨር እያደረጉ እየተንቀጠቀጡ ለራሳቸው እንደገና ሙቀትን ለመፍጠር ይሞክራሉ። እየቆየ ሲሄድና ወደ መካከለኛው ሲገባ አእምሮን የመሳት ወይም አልተርድ ሜንታል ስታተስ እንል ይመጣል። በጣም ሲቪር ሲሆን ኮምፕሊት ኮማ ውስጥ ሊገቡ ይችላሉ። በዛ ጊዜ ነው የካርዲያክ አሬስት ያልነውም የልብ መዘበራረቅና በመጨረሻም እስከ ሞት ሊያደርስ የሚችል።
መልካም። ዶክተር ደረጀ እንግዲህ በስፋት ሰሜን አሜሪካ፣ ደቡብ አሜሪካና አውሮፓን ጨምሮ ይበልጡን ቅዝቃዜ ከበረዶ ጋር ተያይዘው በርትቶ በሚታይባቸው ክረምቱ የተለየ ጠባይ ባለው አገሮች ያለውን እጅግ የበረታ ቅዝቃዜ የሚያስከትለውን የጤና መታወክ ነው የተመለከትነው። ብርድ በሽታ ያዘኝ፣ ብርድ መታኝ፣ ብርድ አታስመቱኝ የሚሉትን የመሳሰሉ አነጋገሮች የሚታወቁበትን በኢትዮጵያ ያለውን ከቅዝቃዜ ጋር የተያያዘ ሁኔታ የሚመለከተውን ቃለ ምልልሳችንን በሚቀጥለው ሳምንት ፕሮግራማችን እንመለከታለን። ዶክተር ደረጀ ሳህሌ ለዛሬው ለጊዜው አመሰግናለሁ። እግዜር ይስጥልኝ።
ለሰኞ ምሽት የያዝነውን ሐኪሞን ይጠይቁ ነበር ያስደመጥናችሁ። አሁን ደግሞ ተከታዩ ሳምንታዊ የስፖርት ቅንብራችን ነው። ኬኔዲ አባተ ዋና ዋና ስፖርታዊ ጉዳዮችን ይዞ ለጥቂት ደቂቃዎች አብሯችሁ ይቆያል።
የኢትዮጵያ ብሔራዊ ቡድን በአልጄሪያ እየተካሄደ ካለው 7ኛው የቻን ሻምፒዮና ተሰናብቷል። ቡድኑ ቅዳሜ ለት ባደረገው 3ኛ የምድብ ማጣሪያ ጨዋታው በሊቢያ አቻው 3-1 በሆነ ውጤት ተሸንፎ ነው ከውድድሩ ውጪ የሆነው። ከሊቢያ ጋር በተደረገው ጨዋታ ዋሊያዎቹ 39ኛው ደቂቃ ላይ ያገኙትን የፍጹም ቅጣት ምት በጋቶች ፓኖ ማማካኝነት አስቆጥረው መምራት ቢችሉም መሪነታቸው ከ5 ደቂቃ በላይ አልዘለቀም። በዋሊያዎቹ ላይ በ44ኛው እና 50ኛው ደቂቃ ላይ የተቆጠሩት ሁለት ግቦች ያልተጠበቁ ቀላል ኳሶች ነበሩ። አሰልጣኝ ውበቱ አባተም ከጨዋታው በኋላ በሰጡት መግለጫ ከተቆጠሩባቸው ግቦች መካከል የመጀመሪያዎቹ ሁለቱ ቀላል እንደነበሩ ተናግረዋል። ይሁን እንጂ ለግቦቹ መቆጠር የግብ ጠባቂውንም ሆነ ሌላ ተጫዋችን አልወቅስም ብለዋል አሰልጣኙ። ጫና ፈጥሮ የተጫወተው የሊቢያ ብሔራዊ ቡድን ጨዋታውን ማሸነፍ ይገባዋል ሲሉም አክለዋል። በአገር ውስጥ ሊጎች ብቻ የሚጫወቱ ተጫዋቾች ለሚሳተፉበት የቻን ውድድር በምድብ አንድ ከአልጄሪያ ሊቢያና ሞዛምቢክ ጋር ተደልድሎ የነበረው የኢትዮጵያ ብሔራዊ ቡድን ከሞዛምቢክ ጋር ባደረገው የመጀመሪያ የምድብ ጨዋታ 0-0 ተለያይቶ 1 ነጥብ በመያዝ በሁለት ጨዋታዎች ተሸንፎ በምድብ ማጣሪያ ከውድድሩ ውጭ ሆኗል። ሶስቱንም የምድብ ጨዋታዎች ያሸነፈችው አልጄሪያና 4 ነጥብ ያላት ሞዛምቢክ ወደ ቀጣዩ ዙር አልፈዋል። አርሰናል ማንቸስተር ዩናይትድን በማሸነፍ የፕሪምየር ሊግ መሪነቱን አጠናክሯል። በሳምንቱ የእንግሊዝ ፕሪምየር ሊግ ተጠባቂ ጨዋታ ማንቸስተር ዩናይትድን 3-2 ያሸነፈው አርሰናል በ19 ጨዋታዎች የሰበሰበውን ነጥብ 50 አድርሷል። በዚህም አንድ ተስተካካይ ጨዋታ እየቀረው ከተከታዩ ማንቸስተር ሲቲ በ5 ነጥብ በልጦ ሊጉን መምራቱን ቀጥሏል። በትናንት ምሽቱ ጨዋታ በራሽፎርድ አማካኝነት 17ኛው ደቂቃ ላይ የመጀመሪያውን ግብ ያስቆጠረው ዩናይትድ ቢሆንም ከ7 ደቂቃዎች በኋላ ኒኬቲያ አርሰናል የአቻነቷን ግብ አስቆጥሯል። ሁለተኛውን የአርሰናል ግብ ቡካዮ ሳካ 53ኛው ደቂቃ ላይ ካስቆጠረ በኋላ በ59ኛው ደቂቃ ለዩናይትድ ማርቲኔዝ አስቆጥሮ ጨዋታው ሊጠናቀቅ ሽርፍራፊ ደቂቃዎች ሲቀሩ በ90ኛው ደቂቃ ላይ ኒኬቲያ ለራሱ ሁለተኛዋን ለቡድኑ ደግሞ ወሳኛዋን የማሸነፊያ ግብ ማስቆጠር ችሏል። ጨዋታውም በዚህ ውጤት በአርሰናል የ3-2 አሸናፊነት ተጠናቋል። የአርሰናል አሰልጣኝ አርቴታ ከጨዋታው በኋላ በሰጠው አስተያየት በእውነት በጣም ተደስቻለሁ። በመጨረሻ ምርጥ አጋጣሚ አግኝተናል። ደጋፊዎቻችን አስከትለን መጓዛችን ቀጥለናል ሲል ደስታውን ገልጿል። የዩናይትድ ዋለቃ ቴን ሃግ በበኩሉ ስህተቶችን ሰርተናል፣ የተቆጠሩብን ሶስቱም ግቦች በእኛ ስህተት የተቆጠሩ ናቸው፣ ከዚህ መማር አለብን ብሏል። በሌሎች ጨዋታዎች ዘንድሮ ወጥ አቋም ማሳየት የተሳናቸው ሊቨርፑልና ቼልሲ ቅዳሜ ዕለት ገጥመው ያለምንም ግብ በአቻ ውጤት ተለያይተዋል። የአምናው ሻምፒዮን ማንቸስተር ሲቲ ደግሞ ወልቨርሃምፕተንን 3-0 በማሸነፍ በ45 ነጥብ ሁለተኛ ደረጃ ላይ ይገኛል። ዘንድሮ በአስደናቂ አቋም ላይ የሚገኘው ኒውካስል ዩናይትድ ከክሪስታል ፓላስ ጋር 0-0 በሆነ የአቻ ውጤት ተለያይቶ የሶስተኝነት ደረጃውን አስጠብቋል። ኒውካስል በደረጃ ሰንጠረዡ ከተከታዩ ማንቸስተር ዩናይትድ ጋር እኩል 39 ነጥብ ቢኖረውም በግብ በመብለጥ ነው ሶስተኛ ደረጃ ላይ የተቀመጠው። ዳንኤል ቬስ በወሲባዊ ትንኮሳ ክስ በስፔን በቁጥጥር ስር ዋለ። የስፔን ፖሊስ ብራዚላዊውን ተከላካይ ዳንኤል ቬስን በስፔን አንዲት ሴት ላይ ጾታዊ ጥቃት ፈጽሟል በሚል ውንጀላ አርብ ዕለት ነው በቁጥጥር ስር ያዋለው። የቀኝ መስመር ተከላካዩ አልቬስ ውንጀላውን ውድቅ ቢያደርግም ጉዳዩን የሚከታተለው ፍርድ ቤት ዋስትና ከልክሎት በፖሊስ መኪና በባርሴሎና ከተማ አቅራቢያ ወደሚገኝ ፖሊስ ጣቢያ ተወስዶ መታሰሩን አሶሺየትድ ፕሬስ ዘግቧል። አልቬስ ጾታዊ ጥቃቱን ፈጽሟል የተባለው ሳስ 22 በመሃል ከተማ ባርሴሎና ውስጥ በሚገኝ ልዩ የምሽት ክበብ ውስጥ መሆኑን ፖሊስን ዋቢ አድርጎ ዘገባው አመልክቷል። ጥቃቱ ተፈጽሞብኛል ያለችው ሴት ያቀረበችውን ክስ ተከትሎ አልቬስ በጾታዊ ጥቃት ወንጀል በምርመራ ላይ እንደሚገኝ የካታሎኒያ ጠቅላይ ፍርድ ቤት ቀደም ሲል በሰጠው መግለጫ አስታውቆ ነበር። ዳንኤል አልቬስ ግን ወንጀሉን አልፈጸምኩም በማለት በተደጋጋሚ አስተባብሏል። ይሁን እንጂ ፍርድ ቤት ዋስትና ከልክሎት በእስር ላይ መሆኑን ተከትሎ የቀድሞው ባርሴሎና ተጫዋች ሐምሌ ወር ላይ የተቀላቀለው አዲሱ የሜክሲኮ ክለቡ ፑማስ ከተጫዋቹ ጋር ያለውን ኮንትራት ማቋረጡን ይፋ አድርጓል። በመጨረሻም አውስትራሊያዊው የኦሎምፒክ ተወዳዳሪ አትሌት ቦል በዶፒንግ ምክንያት ጊዜያዊ እገዳ ተጣለበት። በቶኪዮ ኦሎምፒክ በ800 ሜትር አራተኛ ሆኖ ያጠናቀቀው የ28 ዓመቱ አትሌት ፒተር ቦል በጥቅምት ወር ላይ በተደረገለት ምርመራ በደም ውስጥ ኢፒኦ የተባለ አበረታች ንጥረ ነገር መገኘቱ ተገልጿል። ኢፒኦ የተባለው ንጥረ ነገር ቀይ የደም ሴል መጠንን ከፍ በማድረግ ለጡንቻ ክፍሎች ከፍተኛ ኦክሲጅን እንዲደርስ በማድረግ አቅም የሚጨምር ነው። አትሌቱ በትዊተር ገጹ ላይ በለጠፈው መግለጫ ንጥረ ነገሩን በፍጹም አልወሰድኩም ብሏል። ግልጽ ለማድረግ በህይወቴ ሰው ሰራሽ ኢፒኦም ይሁን ማንኛውንም ሌላ የተከለከለ ንጥረ ነገር ገዝቼም ይሁን ተጠቅሜ አላውቅም ሲል አስተባብሏል። የአውስትራሊያ አትሌቲክስ ዋና ስራ አስፈጻሚ ፒተር ብሮምሌ በበኩላቸው የምርመራው ውጤት እጅግ አሳሳቢ ነው ብለዋል። ውጤቱን ተከትሎ የሀገሪቱ አትሌቲክስ ቦልን በጊዜያዊነት ያገደው ሲሆን በብሔራዊ ቡድንም ይሁን በክለብ ደረጃ እንዳይሰለጥንም እገዳ ጥሎበታል። ውጤቱ በዓለም የጸረ አበረታች መድኃኒት ኤጀንሲ ታይቶ አትሌቱ ጥፋተኛ ሆኖ ከተገኘ ከማንኛውም ውድድር የአራት ዓመት እገዳ ይጠብቀዋል። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
የተከበራችሁ አድማጮች፣ የሰኞ ምሽት የስፖርት ዝግጅታችንን ነበር ያስደመጥናችሁ። አድማጮች፣ በተከታታይ በምናደርገው የፕሮግራም ማሳሰቢያ ወይም ማስታወቂያችን አስተያየቶቻችሁን አድርሱን፣ ለመልሰን ለአድማጮች እናጋራለን ባልነው መሰረት ከዛሬ ጀምሮ በፌስቡክ ላይ የምትሰጡንን በየቀኑ አምስት ወይም እስከ አምስት የሚደርሱ አስተያየቶቻችሁን ለእናንተ እናካፍላለን። ለዛሬ የመረጥናቸውንም ወደ እናንተ እናደርሳለን። ኪዳነ ማርያም ለበሱ የተባሉ የፌስቡክ ተከታያችን አልማ የተባለ ገበሬው ከግብር ግዴታ ጋር እየከፈለ ነው። ገበሬው ወዶ ሳይሆን ተገዶ ነው። ማን ይከሰሳል? የሚያስከፍሉትም ዓመታዊ ግብር አስከፋዮች ናቸው። አንድ ገበሬ ከ150 ብር በላይ ያላነሰ ይከፍላል። ሁሉም ቀበሌ ነው ይህን የሚያደርገው የሚል አስተያየት በአማራ ክልል የሚገኙ አርሶ አደሮች ባለፈው ሳምንት ባህር ዳር ከተማ መጥተው አቤቱታ አሰምተዋል በሚለው ዘገባችን ስር የሰፈረ አስተያየት ነው። ያለፉትን 20 ዓመታት ዩናይትድ ስቴትስ ቆይታ ወደ ኢትዮጵያ የተመለሰችውን አርቲስት ማሪቱ ለገሰን በተመለከተ በተሰናዳ ዘገባ ላይ ደግሞ አብዲ የተባለ ተከታታይ የማርዬ በተሰማራችበት ስራ ዘርፍ ስኬታማ አንጋፋ የአምባሰል ቅኝቶችን የምትሰራ በጣም ተወዳጅ አርቲስት ናት። በድጋሚ እንኳን ወደ ትውልድ አገሯ በሰላም መጣች ወይም መጣሽ እንላለን ብሏል። ሌሎች በርካታ ተመሳሳይ አስተያየቶችም ተሰጥተዋል። ባለፈው ሳምንት የተከበረውን የጥምቀት በዓል በተመለከተም ባሰናዳናቸው ዘገባዎች ላይ የተለያዩ አስተያየቶች ተሰጥተዋል። በተለይ ደግሞ የተለያዩ አድማጮችና ተመልካቾች አስተያየት የሰጡበት በኦሮሚያ ክልል ምስራቅ ሸዋ ዞን ባቱ ከተማ አቅራቢያ የሚገኘው የደንበል ዝዋይ ወይ ሐይቅ የነበረውን ለየት ያለ የከተራና የጥምቀት በዓል አስመልክቶ በርካታ ሰዎች ስለ ቦታው አስተያየታቸውን አስፍረዋል። በተለይ ደግሞ በድሬዳዋ በጎ ፈቃደኛ የእስልምና እምነት ተከታዮች በከተራ በዓል ላይ ደንብ ማስከበርን ጨምሮ ለክርስትና እምነት ተከታዮች የተደረጉ የተለያዩ ምግቦችንና መሰናዶዎችን በተመለከተ የተሰጡ አስተያየቶች ቁጥራቸው የበዛ ነው። እንባዬን መቆጣጠር ነው ያቃተኝ። እግዚአብሔር እንዳከበራችሁ ያክብራችሁ። በእያንዳንዳችሁ ጓዳ ገብቶ የተቸገራችሁበትንም ነገር ይፍታላችሁ የሚል አስተያየት የተሰጠው ደረጃ የፈለቀ የተባለ የፌስቡክ ተከታታያችን ነው። የተከበራችሁ አድማጮች እንግዲህ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ሰዓታችንም ተጠናቋል። በነገው ምሽት እንገናኛለን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። سلام بدن آدم.